በቤተ መቅደስ የምንጠቀምባቸው የተለያዩ ነገሮችን በቤታችን መጠቀም ይቻለናል ወይ? ለምሳሌ እጣን ቤታችን ብናጨስ፣ ዘቢብ በቤት ውስጥ ብንመገብ ወዘተ።
ለቤተ መቅደስ አገልግሎት ከምናውላቸው የተቀደሱ ነገሮች መካከል እጣንና ስንዴና ወይን ወይም ዘቢብ ይሆናል። እንግዲህ የእጣን አገልግሎትን ከቅዱሳት መጻሕፍት ላይ እንደምናነበው አስቀድሞ ልዑል እግዚአብሔር በኦሪት ዘጸአት ምዕራፍ 30 ቁጥር 1 ላይ የእጣንን መሠዊያ እንዲሰራ ባዘዘው መሰረት የእጣን መሠዊያ ተሰርቶ በኦሪቱ መስዋዕቱ ሲደረግበት ኖሯል። በኦሪት ዘሌዋውያን ምዕራፍ 16 ቁጥር 12 ላይ በእግዚአብሔር ፊት ካለው መሠዊያ ላይ የእሳት ፍህም አምጥቶ ጥናውን ይሞላል፣ ከተወቀጠውም ከጣፋጭ እጣን እጁን ሙሉን ይወስዳል፣ ወደ መጋረጃውም ውስጥ ያመጣዋል፣ እንዳይሞትም የጢሱ ደመና በምስክሩ ላይ ያለውን መክደኛ ይሸፍን ዘንድ በእግዚአብሔር ፊት እጣኑን በእሳት ላይ ያደርጋል በማለት ልዑል እግዚአብሔር የእጣን መስዋዕት እንዴት አድርጎ ወደ እሱ መቅረብ እንደሚገባው ለሙሴ ገልጦለት ያም ስርዓት ሲከናወን ኑሯል። እንግዲህ በብሉይ ኪዳን ብቻ ሳይሆን በሐዲስ ኪዳንም ሶስቱ ነገስታት ማለትም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ ካመጡለት ስጦታዎች መካከል ወርቅ፣ እጣንና ከርቤ እንደሚገኙ በማቴዎስ ወንጌል ምዕራፍ 2 ቁጥር 11 ላይ እናነባለን። እንግዲህ በአሁን ሰዓትም ለቤተ መቅደስ ታላቅ አገልግሎት እየሰጠ ይገኛል። ነቢዩ ሚልኪያስም በምዕራፍ 1 ቁጥር 11 ላይ ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ስሜ በአሕዛብ ዘንድ ታላቅ ይሆናልና በየስፍራውም በስሜ እጣን ያጥናሉ፣ ንጹህም ቁርባን ያቀርባሉ፣ ስሜ በአሕዛብ ዘንድ ታላቅ ይሆናልና ይላል የሰራዊት ጌታ እግዚአብሔር ብሎ በተናገረው ትንቢት መሰረት አብያተ ክርስቲያናት ታንጸው ንጹህ እጣን ወደ እግዚአብሔር እየቀረበ ጸሎታችን ሁሉ የሚያርግልን እንደሆነ ቅዱሳት መጻሕፍት ያስተምሩናል። ለዚህ ነው ነቢየ እግዚአብሔር ዳዊት በመዝሙር 140 ቁጥር 2 ላይ ተወከፍ ጸሎቴ ከመ እጣን በቅድሜከ፣ ጸሎቴን በፊት እንደ እጣን አድርገ ተቀበልልኝ ብሎ የእጣን መስዋዕት እንዴት አድርጎ በእግዚአብሔር ዘንድ ተቀባይነት እንዳለው ያስተማረው። እንግዲህ በሐዲስ ኪዳንም በምንመለከትበት ጊዜ በዮሐንስ ራእይ ምዕራፍ 5 ቁጥር 8ም እንደምናነበው 24ቱ ካህናተ ሰማይ በእግዚአብሔር ፊት የወርቅ ጽና ይዘው ቅዱስ 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 እያሉ መንበሩን እንደሚያጥኑ ተጽፎ እናነባለን። ዮሐንስ ራእይ ምዕራፍ 8 ቁጥር 3 ላይም ስታነቡ ሌላ መልአክ መጣና የወርቅ ጽና ይዞ በመሠዊያው አጠገብ ቆመ፣ በዙፋኑም ፊት ባለ የወርቅ መሠዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ እጣን ተሰጠው፣ የእጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ በማለት የቅዱሳን ጸሎት ሁሉ በቅዱሳን መላእክት ጸሎት አሳላጊ ነት በእጣኑ አማካይነት ወደ እግዚአብሔር ፊት እንደሚቀርብ ቅዱሳት መጻሕፍት አስተምረውናል። ስለዚህ ጽንሐ ይዘው እጣን ጨምረው የእጣን መስዋዕትን የሚያቀርቡት ካህናትና ካህናት ብቻ እንደሆኑ መጽሐፍ ቅዱስ ያስተምረናል። ለምሳሌ ያህል ዳታንና አቤሮንን ብንመለከት ለአሮን የተሰጠውን ክህነት እነሱ በገዛ ራሳቸው ለመውሰድ ፈልገው እንጠን በማለታቸው እግዚአብሔር አምላክ መሬት ተከፍቶ እንዲውጣቸው እንዳደረገ በኦሪት ዘኍልቍ ላይ ምናነበው ነው። ሌላው በሁለተኛ ዜና መዋዕል ምዕራፍ 26 ከቁጥር 16 እስከ 20 በምንመለከትበት ጊዜ ንጉሱ ኦዚያን ያልተሰጠውን ክህነት በመፈለግ በአባቴ ከቤተ መንግስት ብወለድ በእናቴ ከቤተ ሌዊ ይወለድ የለምን ብሎ የወርቅ ጥና ይዞ በድፍረት አጥናለው በማለቱ እግዚአብሔር በለምጽ እንደቀጣው መጽሐፍ ቅዱስ ያስተምረናል። በመሆኑም ጣንና ማይጠንትን ይዘው በለቤተ መቅደስ አገልግሎት የሚያውሉ ካህናት ብቻ መሆናቸውን መረዳት አለብን። እንግዲህ የእጣን ትልቅ ምስጢር አለው። ለምሳሌ የእጣኑ ምሳሌነትን ስናይ የቅዱሳንን ተጋድሎ ያስበናል። ይህ እጣን እየቀለጠ ዙሪያውን የሚያውድ መዓዛ ሲሰጥ እናያለን። ይህ ምን ያመለክታል? ሰማዕታትም አንገታቸውን ለሰይፍ ሰጥተው ጻድቃንም በገዳም ወድቀው እነሱ እየቀለጡ ለእኔና ለእናንተ የክርስትናውን መዓዛ እንዳወዱንና ቤተ ክርስቲያንን በቅድስናቸው እንዳወዷት የሚያሳስበን ነው። ሌላው ደግሞ የእጣኑ ምሳሌነት ይህ ብቻ ሳይሆን የድንግል ማርያምን ነገር ያሳስበናል። ይኸውም የሚፈጥረውን ደመና በምንመለከትበት ጊዜ በትንቢተ ኢሳይያስ ምዕራፍ 19 ቁጥር 1 ላይ እግዚአብሔር በፈጣን ደመና እየበረረ ወደ ግብጽ ይወርዳል ይለናል። እንግዲህ ፈጣን ደመና የተባለች ወላዲተ አምላክ ድንግል ማርያም በስደቱ በጀርባዋ ታስሎ ወደ ግብጽ መውረዱን የሚያሳስበንና የሚያመላክት የትንቢት ኃይለ ቃል ነው እና የእጣኑ ጢስ የሚፈጥረውን ደመና ስናይ ይህን ሁሉ ምስጢር በልቡናችን ያሳድርብናል። ሌላው በዮሐንስ ራእይ ምዕራፍ 1 ቁጥር 7 እንደምንመለከት ዮሐንስ ናሁ ይመጽእ በደመና ሰማይ፣ እነሆ በሰማይ ደመና ይመጣል ብሎ ጌታ በዕለተ ምጽአት በታላቅ ደመና እንደሚመጣ አስተምሮናል። ስለዚህ የጣኑ ጥስ የሚፈጥረውን ደመና በመንመለከትበት ጊዜ ምን ያስተምራናል ማለት ነው? የክርስቶስን ምጽአቱን አስተምሮን ለንስሐ እንድንዘጋጅ የሚያደርግም ታላቅ የሆነ መልእክት አለው። እንግዲህ ብቻ አይደለም ለቤተ መቅደስ አገልግሎት የሚውለው። በጥያቄው እንደተገለጠው የወይን ወይም የዘቢብ ወይም የስንዴና ወይን አገልግሎት ለቁርባን የሚያገለግል ሲሆን፣ ለምሳሌ ስንዴው የክርስቶስ ቅዱስ ሥጋውን ለማዘጋጀት፣ ወይኑ ክቡር ደሙን ለማዘጋጀት የሚያገለግል ነው። ያው ዘቢብ ማለት የወይን ቋንጣ ወይም በስሎ የደረቀው ክቡር ደም ወደ መሆን ለሚለወጠው ወይን ማዘጋጃነት የሚውል ነው። እንግዲህ ለምን ቅዱስ ሥጋውን ክቡር ደሙን ክብር ይግባውና መድኃኔዓለም ክርስቶስ በስንዴና በወይን አደረገው ብንል ትንቢት አለ፣ ምሳሌ አለ፣ ምስጢር አለ። ነቢየ እግዚአብሔር ዳዊት በመዝሙር 4 ከቁጥር 6 እስከ 7 ከስንዴ ፍሬና ከወይን ከዘይት ይልቅ በዛ በማለት ስንዴው ለቅዱስ ሥጋነት ወይኑ ለክቡር ደምነት እንደሚያገለግል አስቀድሞ ትንቢት ተናግሯል። ምሳሌውንም በመንመለከትበት ጊዜ ታላቁ ካህን መልከጼዴቅ በኦሪት ዘፍጥረት ምዕራፍ 14 ከቁጥር 17 እስከ 21 ታላቁ አባት አብርሃም ዮርዳኖስን በተሻገረ ጊዜ ከህብስቱና ከወይኑ ይዞ እንደተቀበለው መጽሐፍ ቅዱስ ያስተምረናል። ስለዚህ ቅዱስ ሥጋው በስንዴ ክቡር ደሙ በወይን አምሳል ይሰጠናል። እንግዲህ ምስጢሩን በመመረምርበት ጊዜ አባቶቻችን መምህራንም በትርጓሚያቸው ላይ እንዳስተማሩን ስንዴ ስብስጋን ሲመስል ወይን ደግሞ ትኩስ ደምን ይመስላል። ክርስቶስም ቅዱስ ሥጋውን በስንዴ ክቡር ደሙን በወይን አምሳል ሰጥቶናል። ይህ ብቻ አይደለም። ስንዴ እንደምታውቁት ልባም ሴት የያዘችው እንደሆነ ነውር የለበትም፣ ምንም ነቀፋ የለበትም። ክርስቶስም ቅዱስ ሥጋውን በስንዴ አምሳል የሰጠበት ነውር የሌለባት ሕገ ወንጌልን ሰራሁላችሁ ሲለን ነው። ወይንንም እንደምትመለከቱት አንድ ጊዜ ጣሉት እንደሆነ ኃይል እየጨመረ ይሄዳል። ክርስቶስም ቅዱስ ደሙን በወይን አምሳል የሰጠው ኃይል የምትሆን ሕግን ሰራሁላችሁ ሲለን ነው። ሌላው ምስጢር ወይን እንግዲህ እንደምታውቁት አልጋ ሰርተውለት በሶስት አመቱ ያፈራል። ጌታም ክብር ይግባውና ሶስት አመት ከሶስት ወር አስተምሮ መስዋዕት የመሆኑን ምስጢር የሚያመላክት ስለሆነ ቅዱስ ሥጋው በአምሳለ ህብስት ክቡር ደሙን በአምሳለ ወይን ሰጥቶናል። እንግዲህ በቤተ ክርስቲያን አገልግሎት ያላቸውና በዓለም ውስጥ ያላቸው አገልግሎት እጅግ የተለያየ ነው። ለምሳሌ ቤተ ክርስቲያን የምንገለገልበት እጣን የሚሰኘው ጸሎተ እጣን ሲጸለይበት ነው። እጣን በተለያዩ ቦታ ለራሱ አገልግሎት በዓለሙ ልንገለገልበት እንችላለን። ነገር ግን ቤተ መቅደስ ውስጥ የምንገለገልበት እጣን ጸሎተ እጣን ተጸልዮበት ከዚህ በኋላ የተለወጠው ማለት መንፈሳዊ ኃይልን ያገኘውን እንደሆነ መገንዘብ ይገባናል። ለምሳሌ ስንዴውን በመተመለከቱበት ጊዜ ስንዴ ለዓለሙ ለብዙ አገልግሎት ይውላል። ቤታችን ዳቦ ገግረን እንደፋበታለን፣ ብዙን አገልግሎት ሊሰጠን ይችላል። በተለያየ ምግብ ነገሮች ላይ ልንጠቀምበት እንችላለን። ነገር ግን ቤተ መቅደስ የገባው መገበሪያው ስንዴ ግን ጸሎት ከተደረገበት በኋላ ለቤተ መቅደስ አገልግሎት ከዋለ በኋላ ግን ለሌላው አገልግሎት የማይልና ወደ ቅዱስ ሥጋው የሚለወጥ ነው። እንደተነገረው ወይንን በመጠጥ መልክነት ለዓለሙ ሰው ሊጠቀምበት ይቻላል። ምንም ግር የለም። ቅዱስ ጳውሎስ ጢሞቴዎስን ኢትስተይ ማየራቆ አላህ ዳጠ ወይነ ቶስ በእንተ ማመከብድከ ወበእንተ ደዌከ ዘዘልፍ ውሃ ብቻ አትጠጣ፣ ለህመምም ጥቂት ወይን ጠጣበት ብሏል። ወይን እንደምታውቁት ለተለያየ አገልግሎት ሊውል ይችላል በዓለሙ። ነገር ግን ቤተ መቅደስ ያለው ወይን ጸሎት ተደርጎበት ስርዓተ ቅዳሴ ተከናውኖበት ወይኑ ክብር ይግባውና ቅዱስ ደሙን ወደ መሆን ይለወጣል። ስለዚህ በቤተ መቅደስ የሚያገለግሉት ነገሮች ሁሉ ነዋያተ ቅድሳት ይባላሉ። ምክንያቱም አቡነ ዘበሰማያት ተደግሞባቸው ለተቀደሰ አገልግሎት ለተለየ አገልግሎት የሚውሉ በመሆናቸው ነውና ቤተ መቅደስ ከገቡ በኋላ አቡነ ዘበሰማያት ከተደገመባቸው በኋላ ለሌላ አገልግሎት አይውሉም። ነገር ግን አስቀድመው ቤተ መቅደስ ሳይገቡ ለሌላ አገልግሎትነት ለምሳሌ እጣኑን ቤታችን ብንጠቀምበት ወይኑንም ደግሞ ዘቢቡንም ለሌላ አገልግሎት ለምግብነት ካስፈለገን ብናውለው ችግር የለው። ነገር ግን ችግር የሚመጣው ቤተ መቅደስ የገባን ነገር ወደ ውጪ እናውጣው ካልን ነው። እና ለምሳሌ ብልጣሶር እንደምትመለከቱት በምርኮ ጊዜ ትንቢተ ዳንኤል ላይ እንደምናነበው በጻሐሉ ልብላበት በጽዋው ልጠጣበት በማለቱ እግዚአብሔር እንዴት እንዳዘነበት እናያለን። እና ለቤተ መቅደስ አገልግሎት ከዋሉ በኋላ ዳግመኛ ወደ ውጪ አይውሉም እንጂ ሌላው ጸሎት ያልተደረገበት በተለያዩ አገልግሎት የሚውል ይሆናል።
በጸሎት ጊዜ አባታችን ወይ ካለም በኋላ የምንለው የእመቤታችን ጸሎት በሰላም ቅዱስ ገብርኤል የተመጣውና ተገቢነቱ ቢብራራልን።
በሰላም ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም ልሻለሁ የሚለው የታላቅ ጸሎት የተውጣጣው ከሉቃስ ወንጌል ምዕራፍ 1 ከቁጥር 26 እስከ 38 ያለውን ኃይለ ቃል መነሻ በማድረግ ነው። ይኸውም ታላቁና ገናናው መልአክ ከሰባቱ ሊቃነ መላእክት አንዱ የሆነው ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ ወላዲተ አምላክ ድንግል ማርያምን እንዳበሰራት ነውና እኛም ከመልአኩ ተምረን እንደ መልአኩ እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን ብለን እናመሰግናታለን። እንግዲህ ያንዳንዱ ቃል ብንፈትሸው ታላቅ የሆነ ሃይማኖታዊ ምስጢርን የያዘ ነው። ለምሳሌ ያህል የመጀመሪያውን ጸሎት ስትመለከቱ እመቤቴ የሚል ኃይለ ቃል እናገኛለን። ቅዱስ ገብርኤል ይህን አልተናገረውም። ሆኖም ግን ቅድስተ ቅዱሳን ድንግል ማርያም እመቤትነቷ ለኛ ብቻ ሳይሆን ለመላእክትም ጨምሮ እንደሆነ መጻሕፍት ያስተምሩናል። ምክንያቱም እመቤታችን ቅድስተ ቅዱሳን ድንግል ማርያም የወለደችው መላእክትን የፈጠረ ደቂቀ አዳምን የፈጠረ ሰማይና ምድርን የፈጠረ ክርስቶስ አምላካችንን ክርስቶስ ፈጣሪያችንን በመሆኑ ነው። እንግዲህ የጌታዬ እናቱ ወደኔ ትመጪ ዘንድ እኔ ምንድነኝ ብላ እናታችን ኤልሳቤጥ በሉቃስ ወንጌል ምዕራፍ 1 ቁጥር 43 ላይ እንደተናገረች የጌታዬ እናቱ ወደኔ ትመጪ ዘንድ ማለቷ ምን ያመለክታል? አንቺ የፈጣሪዬ እናቱ የጌታዬ እናቱ የአምላኬ እናቱ ስትሆን እንዴት ወደኔ ትመጫለሽ? እንዴት ወደ አገልጋይሽ ትመጫለሽ? አንቺም እመቤቴ ነሽ እኔ አገልጋይሽ ነኝ ብላ ምስክርነቷን ሰጥታለችና እኛም ከኤልሳቤጥ ተምረን እመቤቴ ብለን ምናመሰግናት ሆነናል። እመቤትነቷን ብንመለከት ነቢያትም ሐዋርያትም መስክረዋል። ለምሳሌ ነቢዩ ኢሳይያስ በምዕራፍ 49 ቁጥር 23 ላይ ስለ እመቤትነቷ ስለ ንግስትነቷ ሲመሰክር ምን አለ? ነገስታ ማሁትኪ ነገስታት አለ አያቶችሽ አባቶችሽ ናቸው ወነጋሲያት አጻንያትኪ ንግስታቱም ገረዶችሽ ናቸው ወይሰግዱ ለኪ ውስተ ገጸ ምድር ግንባራቸውን ዝቅ አድርገው ምድር አስነክተው ይሰግዱልሻል ወይልህሱ ጸበለ እግርኪ የግርሽንም ትቢያ ይልሳሉ ብሎ ለእውነተኛይቱ ንግስት ለእውነተኛይቱ እመቤት ለወላዲተ አምላክ ለድንግል ማርያም የሚገባትን ስግደት ይጽፋል። ዮሐንስ በራእዩን በምዕራፍ 12 ቁጥር 1 ላይ ምን አለ? ታላቅ የንግስትነቷን የእመቤትነቷን ምልክት ሲናገር ወአስተራ የተአምር አቢ በውስተ ሰማይ በሰማይ ላይ ታላቅ ምልክት ታየ አለ። ምንድነው ምልክቱ? ብእሲትን ተተለብጽ ፀሐይ ፀሐይን የተጎናጸፈች ጨረቃን ከሮቿ በታች የተጫማች በራሶቿም ላይ 12 ከዋክብት የደፋች አየው ብሎ ተናገረ። እሷ ማናት? ድንግል ማርያም ናት። እንግዲህ ፀሐይ እንደምታውቁት የቀን ጌጥ ናት። ጨረቃ እንደምና ከዋክብት እንደምታውቋቸው የሌሊት ጌጦች ናቸው። የቀንንም የሌሊትንም ጌጥ አስተባብራ የተገኘች ደግሞም የጸነሰችው ፀሐይን ሳይሆን የፀሐይን ፈጣሪ ፀሐይ ጽድቅ ክርስቶስን በመሆኑ እመቤትነቷ ታላቅ ነውና እመቤትነቷ የሚደነቅ ነውና ንግስትነቷም እጅግ የሚገርም ነውና እመቤቴ ማርያም ሆይ ብለን ምስጋናችንን እናደርሳለን። ቀጥለንም ምን እንላታለን? በሐሳብሽ ድንግል ነሽ በስጋሽም ድንግል ነሽ እንላታለን። በእውነት ድንግልናዋን እንመሰክራለን። ድንግልናዋም መመስከራችን ከቅዱሳት መጻሕፍት የተገኘ እንጂ ከየትም የተገኘ አይደለም። ለምሳሌ ታላቁ አባት ሰሎሞን በመሐሌ መሐሌ ምዕራፍ 2 ቁጥር 1 ላይ ንጽህናዋን ቅድስናዋን ድንግልናዋን ሲናገር ምን አለ? ወከመጽጌ ደንጎላት በማእከለ አስዋክ ከማሁ አንቲኒ እንተ ሀቤ በማእከለ ዋልድ በሾ መካከል እንዳለ የሱፍ አበባ እንዲሁ ወዳጄ በቆነጃጅት መካከል ናት አለ። ምን ያመላክተናል ይሄ ቃል? የሱፍ አበባ እንደምታውቁት ዙሪያዋን እሾ ከቧት እያለች እንደምታብብ እንደምታፈራ፣ ወላዲተ አምላክ ድንግል ማርያምም ኃጢአት እንደ እሾ በከበባቸው በአይሁድ መካከል እያለች ብቻዋን ከሐልዮ ከማሰብ ኃጢአት ከነቢብ ከመናገር ኃጢአት ከገቢር ከመስራት ኃጢአት ተቆጥባ በሃይማኖት በምግባር በንጽህና በቅድስና በድንግልና ጸንታ የህይወት ፍሬ ክርስቶስን አፍርታ ተገኝታለች። ስለዚህ በሐሳብሽ ድንግል ነሽ ብለን እናመሰግናታለን። መሐሌ 4:7 ብትመለከቱ ሰሎሞን ምን አለ? ወዳጄ ሆይ ሁለንተናሽ ውብ ነው ነውርም የለብሽ እንዳለ በውስጥ በአፋ በነፍስ በስጋ ንጽህት ናት ቅድስት ናት ክብርት ናትና በእውነት በሐሳብሽ ድንግል ነሽ በስጋሽም ድንግል ነሽ ብለን ምናመሰግናት ሆነናል። ከዚያ ቀጥለን ያሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል ምን ለውም አሁን ከሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ ያገኘነው ነው። ምክንያቱም ቅድስተ ቅዱሳን ድንግል ማርያም የአምላክ እናት ወላዲት አምላክ ብለን እናምናለን። ይህንንም ያስተማረን ታላቁ መልአክ ቅዱስ ገብርኤል ነው። ምን አላት? ከእግዚአብሔር ተልኮ ሲመጣ መንፈስ ቅዱስ ይመጽ ላይ ለኪ መንፈስ ቅዱስ ባንቺ ላይ ይመጣል ወኃይለ ልዑል ይጸልለኪ የልዑልም ኃይል ይጸልልሻል ዘኒት ወለድም እንየኪ ቅዱስ ውእቱ ካንቺም የሚወለደው ቅዱስ 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 ተብሎ ከሚመሰገኑት አንዱ ነው። ወይ ስም ወልደ እግዚአብሔር ልዑል የልዑል እግዚአብሔር ልጁ ይባላል ብሎ አምላክ ወልደ አምላክን እንደምትወልድ በድንግልና አብስሯታል። በመሆኑም ያሸናፊ እግዚአብሔር እናቱ ብለን እናመሰግናታለን። ምክንያቱም የወለደችው አካላዊ ቃል ክርስቶስ ቅድመ ዓለም ከአብ አካል ዘመን አካል ባህሪ ዘመን ባህሪ የተወለደ ዓለምን የፈጠረ ዓለምን ያስገኘ ዓለምን ያዳነ ዓለምን አሳልፎ የሚኖር አልፋና ኦሜጋ ዘላለማዊ አምላክ ነውና፣ ስለዚህ በ431 ዓመተ ምህረት ንስጥሮስን ለማውገዝ የተሰበሰቡት 200 የቤተ ክርስቲያን ሊቃውንት በታላቁ አባት በቅዱስ ቄርሎስ አማካይነት ቅዱሳት መጻሕፍትን በጥልቀት መርምረው ምን ብለዋታል? ወላዲት አምላክ እመ እግዚአብሔር ጸባዖት ያሸናፊ የእግዚአብሔር እናቱ ወይም በግሪክኛ ቴዎቶኮስ ማአምላክ ወላዲት አምላክ የሚለውን ስያሜ ሰጥተዋታል። የዮሐንስ ወንጌል ምዕራፍ 20 ቁጥር 28 እንደምናነበው ሐዋርያው ቅዱስ ጳውሎስ ወደ ሮሜ ሰዎች የጻፈላቸው መልእክት ምዕራፍ 9 ቁጥር 5 ላይ ቲቶ ወደ ቲቶ መንፈስ ልጁ የጻፈው ምዕራፍ 2 ከቁጥር 1 እስከ 13 ሐዋርያው ጴጥሮስም በሁለተኛ ጴጥሮስ መልእክቱ ምዕራፍ 1 ቁጥር 1 እንደምናነበው በተጨማሪም ዮሐንስ በአንደኛ ዮሐንስ መልእክቱ ምዕራፍ 5 ቁጥር 20 ላይ የክርስቶስን የባህሪ አምላክነት ጠንቅቀው እንደጻፉ ልጇን በእውነት የባህሪ አምላክ ብለን ስናምን እሷን ደግሞ በእውነት ወላዲት አምላክ ብለን እናምናለንና ያሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል እንላታለን። ቀጥለንም ቡርክት አንቲ ማንስ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ እንላለን። ይህን ማለታችንም ቅዱስ ገብርኤልና ኤልሳቤጥ የተናገሩትን አብነት አድርገን ነው። ታላቁና ገናናው መልአክ ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ በሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ ምን ብሏታል? ቡርክት አንቲ ማንስት ከሴቶች ተለይተሽ የተባረክሽ ነሽ፣ ማለትም መርገመ ስጋ መርገመ ነፍስ የሌለብሽ በረከተ ስጋ በረከተ ነፍስን እያማለሽ የምታሰጭ ነሽ ብሎ መስክሮላታል። ኤልሳቤጥም በሉቃስ ወንጌል ምዕራፍ 1 ቁጥር 42 ላይ ቅዱስ ገብርኤል ያለውን ቃል በድጋሚ ምን ብላለች? ከሴቶች ሁሉ ተለይተሽ የተባረክሽ ነሽ ብላታለች። ስለዚህ እኛ ከቅዱስ ገብርኤል የተማርነውን ከኤልሳቤጥ የተማርነውን አብነት በማድረግ ድንግል ማርያምን እናመሰግናታለን። ከሴቶች ሁሉ መለየቷ በብዙ መልኩ ነው። ለምሳሌ እናትነት ከድንግልና ጋራ፣ ድንግልና ከእናትነት ጋራ አስተባብራ የተገኘች ከሷ በቀር ማንም ሴት የለችም። ነቢዩ ኢሳያስ በምዕራፍ 7 ቁጥር 14 ላይ ድንግል ትጸንሶ ትወልድ ወልደ ድንግል ትጸንሳለች ወንድ ልጅም ትወልዳለች ብሎ እንዳስተማረው ከመውለዷ በፊት ድንግል ናት፣ በወለደችውም ጊዜ ድንግል ናት፣ ከወለደችውም በኋላ ድንግል ናት። ስለዚህ ከሴቶች ሁሉ ይለያታል። በዚህም ሕዝቅኤል በምዕራፍ 44 ቁጥር 2 ላይ ዛቲ ሆህት ጹታት ነብር ይቺ ደጃፍ ተዘግታ ትኖራለች የእስራኤል አምላክ ገብቶባታልና ብሎ ጌታንም ከወለደች በኋላ ዘላለማዊት ድንግል መሆኗን አስተምሯል። ስለዚህ ድንግል በመሆኗ ለደናግል መመኪያቸው ናት፣ እናት በመሆኗ ለወለዱት ሁሉ መመኪያቸው ናት፣ ድንግልም እናትም በመሆኗ የሁሉ መመኪያ ናትና ከሴቶች ሁሉ ትለያለች። ሌላው ከሴቶች ሁሉ ይለያት ምንድን ነው? በድንግልና እያለች ከጡቶቿ ወተት መገኘታቸው እጅግ ልዩ ያሰኛታል፣ ከሴቶች ሁሉ የተባረከች ያሰኛታል። ለምሳሌ ደናግልን ቢመግቧቸው ከጡታቸው ወተት አይገኝም፣ መዓስባትን ግን የወለዱትን ቢመግቧቸው ከጡታቸው ወተት ይገኛል። እሷ ግን በድንግልና እያለች ከጡቶቿ ወተት መመንጨታቸው እጅግ ልዩ ያደርጋታልና ከሴቶች ተለይተሽ የተባረክሽ ነሽ እንላታለን። ደግሞ እጅግም የሚለያት ከጡቶቿ የፈሰሰውን ወተት የጠባው ማን ነው? በዝናብ አብቅሎ በፀሐይ አብስሎ ፍጥረታትን የሚመግብ ጌታ ነው። ስለዚህ መጋቢዋንም የመገበሽ በመሆኗ ከሴቶች ሁሉ ልዩ ያደርጋታል። የማኅፀንሽን ፍሬ ቡሩክ ነው ያለች እናታችን ኤልሳቤጥ ናት። በሉቃስ ወንጌል ምዕራፍ ምራፋን ከቁጥር 42 ላይ እንደምናነበው ቀጥለንም እንንላለን ተፈሲህ ፍሲት ኦም ለተጸጋ እግዚአብሔር ምስሊኪ ጸጋን የተመላሽ ደስተኛይቱ ሆይ ደስ ይበልሽ ልዑል እግዚአብሔር ካንቺ ጋር ነውና የሚለውንም ጸሎት የምናገኘው ከማን ቃል ነው ከቅዱስ ገብርኤል ቃል ነው የሉቃስ ወንጌል ምራፋን ቁጥር 28 ላይ እንደምናነበው ታላቁና ገናናው መልአክ ቅዱስ ገብርኤል ከእግዚአብሔር ተልኮ በእውነት ጸጋን የተመላሽ መሆኗን የተጸጋ መሆኗን አብስሯታልና እኛም ከቅዱስ ገብርኤል እንደተማርነው ጸጋን የተመላሽ ደስተኛይቱ ሆይ ደስ ይበልሽ ብለን እናመሰግናታለን ጸጋ ይመላብሻል ወደፊት አላለ ምልዕተ ጸጋ ብሏታል እንግዲህ አስተውሉ ምእመናን ሰው ጸጋውን ባጣበት ሰዓት እሷ ግን ምልዕተ ጸጋ ሆና የተገኘች ምን አይነት እናት እንደሆነች ሁላችንንም ያስደንቀናል ያስገርመናል ቀጥለን ምን እንላለን እግዚአብሔር ካንቺ ጋር ነውና አዎ እንግዲህ ሰው በሕያዋን ምክንያት ከእግዚአብሔር ጋር ተለያይቶ ሲኖር ነገር ግን ከእግዚአብሔር አምላክ ከድንግል ማርያም ጋር እንደነበረ ያስተምረናል ኋላ ደግሞ ከሷ ተወልዶ ስሙ ማን ተባለ አማኑኤል ተባለ አማኑኤል ማለት ምንድነው ዘበትርጓሚው እግዚአብሔር ምስሊነ ትርጓሚው ምን ማለት ነው እግዚአብሔር ከኛ ጋር ሆነ ማለት ነው ስለዚህ እግዚአብሔርን ያገኘንባት ታላቂቱ እናታችን ናት በሕያዋን ጆሮ የሞት መልእክት ሲገባ በድንግል ማርያም ጆሮ ደግሞ የሕይወት መልእክት ገብቷል በሕያዋን ጆሮ የገባው የሞት መልእክት ከእግዚአብሔር ጋር ልዩነትን ሲፈጥር በድንግል ማርያም ጆሮ የገባው ደግሞ ልዩ ሰላምታ ድንቅ ሰላምታ ከእግዚአብሔር ጋር አንድነትን መስርቶልናልና እግዚአብሔር ካንቺ ጋር ነው ብለን ምስጋናችን እናደርሳለን ቀጥለንም ምን እንላለን በመጨረሻ ጸልይ ወሻሊ ለነ ምራተ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመእስራኤልን ሀጣዊነ ከጌታችን ከመላኒታችን ከኢየሱስ ክርስቶስ ዘን ይቅርታንና ምህረትን ለምኝልን ኃጢያታችንን ይቅር ይለን ዘንድ ብለን ጸሎታችንን እናደርጋለን እንግዲህ ከጌታችን ከልጅሽ ለምኝልን ማለት ታችን ልዩ ሃይማኖታዊ ይዘት አለ ለምሳሌ ቅዱሳን መላእክትን አማልዱን ብንላቸው ወደ ፈጣሪያቸው ነው ጻድቃንን ሰማይታትን አማልዱን ብንላቸው ወደ ፈጣሪያቸው ነው እሷን ግን አማልጂን ብንላት ወደ ልጇ ነው ስለዚህ ከልጅሽ ከወዳጅሽ ዘንድ ይቅርታና ምህረትን ለምኝልን ብለን አማላጅነቷንም እንመሰክራለን የአምላክናትነቷንም እንመሰክራለን ለዚህ ነው ዳዊት በመዝሙር 44 ቁጥር 9 ላይ ወተቀውም ንግስት በየማነከ ንግስቲቱ በቀኝ ትቆማለሽ ብሎ ከልጇ ቀኝ ለምልጃ መቆሟን እኔና እናንተን ለማማለድ መቆሟን ያበሰረው የነገረው ያሳወቀው በመሆኑም ሁላችንም እንደ አንድ ልብ መካሪ ሆነን አማልጅን አስታርቂን ብለን እንጮሃለን ለዚህ ነው ነብዩ ዳዊት በመዝሙር 86 ከቁጥር 1 እስከ 7 ላይ ምን ጽዮን ይብል ሰብ ሰው ሁሉ እናታችን ጽዮን ይላል ወብእሲ ተወልደ በውስቴታ በሷም ሰው ተወለደ ማለት ብእሲ ጌታ ተወለደ ብሎ ሰው ሁሉ ከልጇ ከወዳጇ እንድታማልደው ምን ጽዮን ጽዮን እናታችን ብሎ የሚማጸናት መሆኑን ያስተማረውና ቀጥለን ከተወደደው ልጅሽ እንላለን በእውነት በዮሐንስ ወንጌል ምዕራፍ 19 ቁጥር 26 ላይ ጌታ እናቱን እንዴት አድርጎ እንደሚወዳት ያስተምረናል ያውም በቁልጥ የስቅለት ሰዓት ላይ የሚወዳት እናቱን ለሚወደው ደቀ መዝሙር ነው አደራ ያስባባለው ይኸውም ነዋ ወልድኪ ልጅሽ እንሆ ብሎ ከሰጣት በኋላ እሱን ምን አለው ነያ እምከ እናት እንኋት ብሎ የሚወዳት እናቱን ለሚወደው ደቀ መዝሙር አደራ አባ ብሏል አደራ ሰጥቷል ስለሆነም ይህን ጸሎት በምንመለከትበት ጊዜ እያንዳንዱ ይዘቱ ከቅዱሳት መጻሕፍት የተውጣጣ እንጂ እንግዳ ለመሆኑን ነው ይህም በጥንት ቤተ ክርስቲያን ውስጥ ይጸለይ የነበረ ነው በኢትዮጵያ ብቻ ሳይሆን ይጸሎት በተለያዩ ጥንታውያት የተበሉ አብያተ ክርስቲያናት ይጸሎት አለ ይሁም ሊታወቅ በተለያዩ ቋንቋዎች ይበሰላመ ቅዱስ ገብርኤል መልአክ የሚለው ጸሎት እናነባለን እንሰማለን ስለዚህ ጸሎት የተቀደሰ ጸሎት በመሆኑ በተለይ ድንግል ማርያም የምትወደው ጸሎት እንደሆነ በተአምሯ ላይ በተደጋጋሚ በመጻፉ ከእናታችን ከኤልሳቤጥ ከቅዱስ ገብርኤልም የተማርነው ነውና አስፍተን አምልተን በደንብ አድርገን ጸሎቱን ከምስጢሩ ጋራ ጠንቅቀን በማወቅ መጸለይ ይገባል።